ደንብዋን ከፈክል 22 ሰው ነበር የተመጣ ዛሬ ጥዋት ግን አጠቃላይ በሰላማዊ ሰልፍ ተጠራን እንደነበረው 27 ሰው ነው የተመጣ ከዚህ ማ 7 ሰው ሙቷል ማለት ነው።
በጎንደር ገንድውሃ በተባለ ወረዳ ነዋሪ አቶ ፈረንሳይ ይባላሉ ትላንት በመከላከያ ኃይሎች ተገደሉ ስለተባሉ ሰዎች የተናገሩት ነው።
ክልሉ ሰራዊቱ ከቦታ ቦታ እንዳንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አያግድም።
እና የኢትዮጵያ ጦር ኃይሎች ምክትል ኤታ ማጆር ሹም ጀነራል ብርሃኑ ጁላ ናቸው ትግራይ ውስጥ እንዳይወጣ ስለታገደው መከላከያ ሰራዊት የተናገሩት ነው። ዝርዝሩ በአብይ ርዕሳችን ይዘነዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥር 1 ቀን 2011 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አረነች ፍስሐየንን። በቅድሚያ የዕለቱን ዜናዎች እናሰማለን። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተከፈተ ተኩስ 27 ሰዎች እንደቆሰሉ ከነሱም ውስጥ 7 ሰዎች መሞታቸውን የአይን እማኞች ነን ያሉ ሰዎች ለአሜሪካ ድምፅ ገለጹ። ግድያውን በመቃወም ዛሬ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮችም ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት አልተሳካም።
የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ላይ ባካሄደው የአየር ድብደባ 6 የአልሻባብ አማጽያንን እንደገደለ የዩናይትድ ስቴትስ የአፍሪካ እዝ ገልጿል። በያዝነው ሳምንት 4 የአየር ድብደባዎች ማካሄዱንም አክሏል። የአሁኑ ጥቃት የተካሄደው በሶማሊያ በክልል ውስጥ ሲሆን አንድ መኪና አውድሟል። በሲቪሎች ላይ ጉዳት አልደረሰም ብሏል እዙ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የምክር ቤት ዲሞክራት መሪዎች ትላንት በቴሌቪዥን ባስተላለፉት መልእክት ሁለቱም ወገኖች የድንበር ጸጥታ እንዲጠበቅ የሚፈልጉ ቢሆንም በሚያስፈልገው ባጀት መጠንና ደረጃ እንደሚለያዩ አስታውቀዋል። በሁለቱም ወገኖች መካከል ባለ ፍጥጫ ምክንያት እንደ አውሮፓ አቆጣጠር ካለፈው ታህሳስ 22 ቀን አንስቶ የፌዴራል መንግስት 1/4 መስሪያ ቤቶች እንደተዘጉ ናቸው። ፕሬዚደንት ትራምፕ ትላንት በቴሌቪዥን ባደረጉት ንግግር ድንበራችንን የሚጠብቅና የተዘጉት የመንግስት መስሪያ ቤቶች እንዲከፈቱ የሚያደርግ ባጀትን የማውጣት ጉዳይ የዲሞክራቶች ፋንታ ነው ብለዋል። የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና በህግ መወሰኛው ምክር ቤት የውህዳን ዲሞክራቶች መሪ ቻክ ሹመር የምክር ቤት አባላት ለድንበር ጸጥታና የተዘጉትን የመንግስት መስሪያ ቤቶች እንዲከፈቱ የሚያስችሉ የተለያዩ የባጀት ሀሳቦችን አጽድቀዋል። ነገር ግን ፕሬዚዳንቱ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት 5.7 ቢሊዮን ዶላር እንዲመደብ የሚሉትን አልተውም በማለታቸው ነው መስሪያ ቤቶቹ ሊከፈቱ ያልቻሉት የሚል ምላሽ ሰጥተዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት እቅዳቸው ባጀት ለማግኘት በሚያደርጉት ጥረት በዲሞክራቶች ላይ ጫና ለማሳደር ሲሉ በቴሌቪዥን ለሕዝብ ንግግር አድርገዋል። የሕግ መወሰኛው ምክር ቤት ዲሞክራት አባላት በበኩላቸው በሪፑብሊካውያን የሚመራው የሕግ መወሰኛው ምክር ቤት የተዘጉት የመንግሥት መሥሪያ ቤቶች ሊከፈቱ በሚያስችል ባጀት ላይ ድምፅ እስከሚሰጥበት ጊዜ ድረስ የሕግ እገዳ በመጣል ምላሽ ሰጥተዋል። ዲሞክራቶች ትላንት ለእስራኤል የሚሰጥ የጸጥታ ረድኤትን፣ የዩናይትድ ስቴትስና የዮርዳኖስ ትብብርን፣ ሶሪያውያን ሲቪሎችን ለመርዳትና ለመጠበቅ የሚደረግ ጥረትን የሚሸፍን ሕግ እንዳይታይ አግደዋል። ሆኖም 56-44 ድምፅ ተሽሯል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አቻምና በዩናይትድ ስቴትስ በተካሄደ ፕሬዚዳንታዊ ምርጫ የትራምፕን የምርጫ ዘመቻ ለወራት ያህል ሲመሩ የቆዩት ፖል ማናፈርት ስለ ምርጫው አሃዝ ከሩሲያ የስለላ ተቋም ጋር ግንኙነት ላላቸው ሰው መናገራቸውን የፍርድ ቤት ሰነድ አመልክቷል። ይህ ክስተት ታዲያ የትራምፕ የምርጫ ዘመቻ ከሩሲያ ጋር ለማስተባበር ሞክሮ ሊሆን ይችላል በሚለው ላይ ማስረጃ ተጨመረበት ማለት ነው። ያም ሲባል ግን ከዘመቻው ጋር የተያያዘ ሴራ ተፈጽሞ ከሆነ በፌዴራል አቃቢያነ ሕግ መታየት ይኖርበታል። ከልዩ ካውንስል ሮበርት ሙለር የምርመራ ስራ ጋር የሚሰሩት አቃቢያነ ሕግ ማናፎርት ስላደረጉት ግንኙነት እንደ ዋሽፏቸው ገልጸዋል። ማናፎርት ግን ከሩሲያ የስለላ አገልግሎት ጋር ግንኙነት አላቸው ከሚባሉት ኡክራይናዊ የቀድሞ የሥራ አጋራቸው ጋር ስለነበራቸው ግንኙነት ያልተናገሩት ከነበረው የትርምስ ሁኔታ ጋር በተያያዘ ዝርዝር ይዘቱን ስለዘነጋሁ ነው በማለት አስተባብለዋል።
ባለፈው ዓመት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ ሩሲያ እጇን አስገብታ እንደሆነ ለማጣራት ሲካሄድ የቆየውን የወንጀል ምርመራ የሚቆጣጠሩት የአገሪቱ ምክትል ዋና አቃቤ ሕግ ሮድ ሮዘንስታይን የፍርድ ቤቱን ሥራ የመልቀቅ እቅድ እንዳላቸው ገልጸዋል። የሚለቁት አዲስ ዋና አቃቤ ሕግ ሲሾም መሆኑም ታውቋል። ሮዘንስታይን የፌዴራል ምርመራ ቢሮ ኃላፊ የነበሩትን ሮበርት ሞለርን ሩሲያ በአሜሪካ የምርጫ ሂደት እጇን አስገብታ እንደሆነ የሚደረገው ምርመራ እንዲመሩ በመሰየማቸው ፕሬዚደንት ትራምፕ ሲዘልፏቸው ቆይተዋል። ለ20 ወራት ያህል የዘለቀው የምርመራ ሂደት የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ኖሮት ከሆነ እንዲሁም ትራምፕ እንደ ፕሬዚደንት የምርመራውን ሂደት ለማሰናከል ሞክረው ከሆነ ምርመራ እያካሄደ ነው።
ሜዲትራኒያን ባህር ላይ በማልታ ደሴት አቅራቢያ በሁለት የጀርመን ጀልባዎች ላይ ማረፊያ አጥተው የቆዩ 49 ፍልሰተኞችን እንደሚያስተናግዱ የደሴቲቱ መንግስት ጠቅላይ ሚኒስትር ጆሴፍ ማሳካት ዛሬ አስታወቁ። ከማልታ ጋር ስምምነት ላይ የተደረሰው ፍልሰተኞቹን እንደሚቀበሉ 8 የአውሮፓ ህብረት ሀገሮች ከገለጹ በኋላ ነው። ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የባህር ቃፊርና የባህር አይን የሚባሉ ሁለት የጀርመን የሰብአዊ አገልግሎት መርከቦች ናቸው ፍልሰተኞቹን ሜዲተራንያን ባህር ላይ ከአደጋ ያተረፏቸውና ያነሷቸው። መርከቦቹ ላቫሌታ ወደብ መጠጊያ ፈቃድ በመከልከላቸው የራሷ የማልታ የጦር ጀልባዎች ናቸው ፍልሰተኞቹን ዛሬ ወደ መሬት ያሸጋገሯቸው። ፍልሰተኞቹ እጅግ እየቀዘቀዘ ባለው የአየር ሁኔታና በባህሩም ጠባይ መነጫነጭ መብዛት ለቀናት ሲጉላሉና ሲሰቃዩ ከቆዩ በኋላ ጀርመን፣ ፈረንሳይ፣ ፖርቹጋል፣ አየርላንድ፣ ሮማንያ፣ ሉክዘምበርግና በፍልሰት ጉዳይ ላይ የከረረ አቋም የያዘችው ጣሊያን እንኳ ሳትቀር እንደሚቀበሏቸው አሳውቀዋል። ከሌሎች ሀገሮች ጋርም ድርድሮች እየተካሄዱ መሆናቸው ተገልጿል። ባለፈው ታህሳስ መጨረሻ አካባቢ ሀገራቸው 249 ፍልሰተኞችን ማሳረፏን ያመለከቱት የማልታ ጠቅላይ ሚኒስትር ጆዜፍ ማስካት እነርሱንም የሚያካትት ስምምነት ላይ ካልተደረሰ ከእንግዲህ ማንንም እንደማትቀበል ተናግረዋል። ያለ መፍትሄ የምታልፍ እያንዳንዷ ሰዓት የምታኮራቸው አለመሆኗን ጠቅላይ ሚኒስትር ማስካት ጠቁመው መፍትሄው ከአውሮፓ ሳይሆን ከህብረቱ አባል ሀገሮች ተገኘ ሲሉ እፎይታቸውን ገልጸዋል። በሌላ በኩል ደግሞ ጣሊያን ሕፃናትንና ወላጆቻቸውን ለማስተናገድ መወሰኗ በአጠቃላይ በፍልሰት ላይ እየወሰደች ያለችውን ጠንካራ እርምጃ አይለውጠውም ወይም አያቆመውም ሲሉ ጠቅላይ ሚኒስትሯ ጁዜፔ ኮንቴ ብርቱ መልእክት አስተላልፈዋል። ፍልሰተኞቹ እንዲህ ለተራዘሙ ቀናት ባህር ላይ መንገላታታቸው የአውሮፓን ገጽታ አያሳይም ሲሉ የህብረቱ የፍልሰት ጉዳዮች ኮሚሽነር ዲሚትሪስ አቭራሞ ፓውሎስ አውሮፓ ለመድረስ በመዘግየቷ የተሰማቸውን ቅሬታ ገልጸዋል።
በመጨረሻም የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ወደ ታይላንድ ያመለጠችውን የ18 ዓመት ዕድሜ የሳውዲ ተወላጅ ስደተኛ መሆኗን ካረጋገጠ በኋላ አውስትሬሊያ ጥገኝነት እንድትሰጣት ጠይቋል። የአውስትሬሊያ የአገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በጠየቀው መሰረት ራፋህ መሐመድ አልኩዊንን ጥገኝነት ለመስጠት እንደሚያስብበት ገልጿል። ወጣቷ ከቤተሰቧ ጋር ወደ ኩዌት ለእረፍት ከሄደች በኋላ አምልጣ ቅዳሜ ማታ የታይላንድ አይሮፕላን ማረፊያ ላይ ገባች። ወጣቷ በአይሮፕላን ማረፊያው ውስጥ መሽጋ ይቅርታ አድማጮች፣ ወጣቷ በአይሮፕላን ማረፊያ ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶች አስተላልፋለች። የታይላንድ ኢሚግሬሽን ታዲያ ወደ ሀገሯ ለመመለስ የነበረውን እቅድ ቀለበሰ። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ውስጥ ዘግተውብኛል። አሁን ብመለስ ከሳውዲ አረቢያ እስር ቤት እንደወጣሁ ይገድሉኛል ብላ ነበር። የወጣቷ አባትና ወንድሟ ትላንት ባንኮክ ገብተዋል። ሆኖም ልጅቱ ልታገኛቸው እንዳልፈለገች የሀገሪቱ ኢሚግሬሽን ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ቮይስ ኦፍ አሜሪካ
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኪት በተባለ ቀበሌ ከመከላከያ ሰራዊት አባላት በተከፈተ ተኩስ 27 ሰዎች እንደቆሰሉና ከነሱም ውስጥ 7 ሰዎች መሞታቸውን የአይን እማኝ ነን ያሉ ሰዎች ለአሜሪካ ድምጽ ገለጹ። ግድያውንም በመቃወም ዛሬ የተቃውሞ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮች ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት ግን አልተሳካም። ጽዮን ግርማ ዝርዝር አላት።
በአማራ ክልል ደቡብ ጎንደር ዞን ገንደውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይን እማኝ መሆናቸውን በስልክ የገለጹልን አቶ ፈረንሳይ ሰጠኝ የተባሉ ግለሰብ በትላንትናው ዕለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ዳሉ
ተቃውሞ ሰልፍ የተደረገበት ምክንያት ከሁለት ከሶስት ቀን በፊት በጭልጋ ማጦር ደንብ ዳዋዳን ጉራ የሚባል አካባቢ መስመር የሚሰራ የነበረ የኮንስትራክሽን ድርጅት ነበረ። ያ ድርጅት ያው በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይት እና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል ተባለ። ከአሁን በፊት ያባት በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ ከአሁን በፊት ሰሩት የነበሩት ስራ ህገወጥ መሳሪያና ጥይት ሲያቀብሉ ነበረ፣ እርስ በርስ ሲያፋጁ ነበርና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንድሃ ማለት ነው። እና ያው ህዙ መምጣታቸውን ይሰማ ተቃውሞ አድርጎ ገንድሃ አካባቢ ኬላ ነበረ። እኒ መኪኖች ሳይፈተሹ ማለት የለባቸው ፈትሾ የለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ቀጠለ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደተነበቱ ትናንት በዚህ ማተግባብ ይፈተሹልን እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቃ አለ፣ ብሬን አለ ተጭኖ 44 የስር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡም ምንም ነገር አላለም። አጋጣሚ መጥተው ስለደረሱ 44ቱም አለፉ። መከላከያ ማጁ ማሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና አለ ተብሎ ወጣ ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማን ነበረ? አንዱ ኦራል ነው። እኔ አጋጣሚ አስፋልት ላይ ነበርኩኝ። ጠቅላላ ብሬን ደቅኖ ከኋላ ወደ 10 የመከላከያ ክላሽ የያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም። ተኩስ ተከፈተ። አንድ 30 ሰከንድ ነው የሚሆን በቃ ተኩሱ። እሱ ኦራሉም አልፎ ሄደ። እንኳን እንደዛ አካባቢ ሰው ከቧኝ። በአጋጣሚ 7 ሰው ተመቷል፣ በጥይት ማለት ነው። በጣም የሚገርመው አሁን ትናንት 2 ሰዓት ላይ ማታ የሞተችው የ7 ዓመት ህፃን ተመታለች። ከ7ቱ 3ቱ ሙተዋል፣ 4ቱ ቆሰሉ። መጀመሪያ ያለፈውን መኪና የኮኪት ቀበሌ ህዝብ ምታይ ፈተሽን ስላለፈ አናሳልፍም ብሎ የኮኪት ታጣቂዎችን፣ ወጣቱም፣ አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆመው።
ነዋሪው እንደሚሉት ገንደ ውሃ ቀበሌ ላይ ሰዎች በመገደላቸውና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኬት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከነበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነህ ኮኬት ቀበሌ ላይ አጋጥሟል ያሉትን ደግሞ ይዘረዝራሉ።
ገንደዋ ከተማ ላይ ዞን ሆናለች። አሁን ዞኑ ላይ ቁሙ ስሏቸው ምንድን ነው ሆንዳ መኪና የት ነው የሚሄደው ሲባል ወደ 7 ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥሰው ሲመጡ ኮኪት ላይ ተደውሎ ያው እንዲህ አይነት ኦራን አለበት ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገድለብን መጣ ቁሙ ሲባል ያው እኛ እዛው ኬላ ነበርና አስቆም ነው መኪናውን ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው ያሉትኝ መከላከያ አለበት። ያው መከላከያ ነው የት እንደመጣ አይታወቅም። ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም ያው መከላከያ ነው መከላከያ ነው የሚለው እኛ። ስለዚህ ያው እዛ ሰው ገላችሁ መታችሁ አናቁ በምንል ሰዓት ያው አጋጣሚ ወጣትም ወጣ ያው ሚሊሻም ነበረ የአካባቢ ሚሊሻ ወጣ። ቀጥታ ያው ተኩስ ነው የከፈቱብን። ያው በድሽቃና በብሬን ነው ሰው መጡት የቆመው ነው እያላ ያው መንገድ ሰው ገላች መጣችሁ አልቁም ሲሉ ያው ህዝቡን ወጣቱንም ቀጥታ በብሬንና በድሽቃ መጡትም ያው ከተማውን ቤት እናቃጠሉ። ከዛ በኋላ የተከባድ ችግር የተፈጠረው ያው ሰው ህይወትም አለፈ የቆሰረው ሰው ማት ነው። ያው መጨረሻ ላይ የተደረገው መኪናው ምንድን ነው ወይ ከየት ነው የመጣ ሲባል መከላከያ ያውቀዋል ወይ ክልሉ ዞኑ ያውቃል ሲባል ዞኑ እንግዲህ ያውቅና ይኑሮ አይኑሮ አያውቅም አላወቅንም የሚል ያለ እንግዲህ ይህን መኪና እንሰድማለ ህዝቡ ያው እንደጎደለ ተኮሳደ ያው ሰው ሞተ መጨረሻ ያው መኪናው አሁን ያው ይፈተሽ አለበት ተባለ። ያው አናስፈሽም ነገር አመጣው ያው በጭቅጭቅ ነው ያው አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንዷ ከተማ ገብቶ አሁን ነው የገባ። አሁን የተነሳው እኛ መዛ ነው አሁን የቆየነው ተነሳን ወደዛ። ያው ሰው ብዙ ሰው መጥቷል፣ ብዙ ሰው ተጎድቷል።
የገንደውሃው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል ያሉትን ሰው በቁጥር ያስቀምጣሉ።
ከገንደዋም ከፈክት 22 ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው 27 ሰው ነው የተመጣ። ከዚህ ማሰማት ሰሙታል ማለት ነው።
ስማቸውን እንዳንጠቅስ የጠየቁን የገንደውሃ ሆስፒታል የህክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ህክምና ሲመጡ ህክምና ማድረጋቸውን ገልጸው ህይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል መላካቸውን ነግረውናል። ግድያውን በመቃወም ዛሬ ሰላማዊ ሰልፍ ካደረጉት መካከል ወይዘሮ ሰላማዊት ወርቁ የተባሉ ነዋሪ መንግስት ግድያውን ያስቁምልን ይላሉ።
ልጆቻችን በሰላም ወጥተው እንዲገቡልን፣ ወንድሞቻችን በሰላም ወጥተው እንዲገቡልን። እነሱ ሲወጡ በዲሽቃ ሆነ። የሰባት ዓመት የስራ ምራ ብሔረሰቦች ተመታለች። አራት ሴቶች ኮቲት ቀበሌ ላይ ተመተውብናል። የምናደርገው ጨንቆናል። እኛ ላካችሁ እንደ ፍትህ አለ እንደ ቢክበልን የአማራ ልጅ አለ ራሱ ደርሰን ምን በላው ደራችን ተዘጋ ነው። ዛሬ ሳምንት እየሆነ ነው። ዛሬ ሂደን እናስተዳደር ላይ አስተዳደር የለም ወይ የለም ህዝብ አያለለ። እኛ ውራን ብደን ጥገኝነት እንጠጋብረ ነው። ወላዶች በቃ እያለቀሰ ሀንበርከር የገባ ነው። ስንደና ግን ምን ያሉና መኪናው ይመለሳል አሉ። ትክክል መኪናው አሁን ሰርተ ያለ ነበር ራሱ 42 መኪና አስገብተናል። ዛሬ
ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ አለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግ ባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን። ምላሻቸውን ይዘን እንመለሳለን።
ጽዮን በመውጫዋ ላይ የመከላከያ ሰራዊቱን ምላሽ አላገኘንም ብላ ነበር። አሁን እዚሁ አጠገቤ ትገኛለች እና አዲስ መረጃ አለሽ?
አዎ ሰለሞን፣ እንግዲህ በጣም በተደጋጋሚ እየሞከረ ነበር። አሁን ማምሻውን የፌዴራል የመከላከያ ሰራዊት ምክትል ኤታ ማዦር ሹም ጄኔራል ብርሃኑ ጁላን በስልክ አግኝቼ ይህንኑ ጥያቄ አንስቼላቸዋለሁ። ምላሽ ሰጥተውኛል።
ከአንድ ቦታ ወደ ሌላ ቦታ ለማዛወር ጥያቄ አቅርቦ ጥያቄውን ክልሉን ፈቅዶ መከላከያ ደግሞ ጥበቃ ያደረገለት እንዲዛወር ትግ ነበረን። እዛ ተግባር ላይ ያለ ይሄ እንቅስቃሴ እንዳይደረግ የሚፈልጉ አካሎች የታጠቁ መጥተው መከላከያን አስቁመውታል። በንግግር ብቻ አይደለም ያስቆሙት፣ መከላከያ ላይ ተኩስ ተከፍቷል። መከላከያ ተኩስ ሲከፈት ራሱን የመከላከል ግዴታ አለበት። ይሄ ማለት ህዝብ ማለት አይደለም። መከላከያ ህዝብ ላይ አይተኩስም። ምክንያቱም አሁን ለምሳሌ ትግራይ ላይ እንደዚህ አይነት ተመሳሳይ ችግር አጋጥሞ መከላከያ ምንም ሳይተኩስ ህዝብ ሳይመታ ማንም ይሁን ማንም ትክክልም ይሁን አይሁን በተሳሳተም ይሁን በተዘናገረ የደረሰ ነገር የለም። አማራ ክልል ላይ ግን ህዝብ አይደለም መከላከያን ያስቆመው፣ ሌላ አካል ነው። ሌላ አካል መከላከያ ላይ ተኩስ ከፍቷል። መከላከያ ተኩሰበትን አካል ተኩሱ እንዲያቆም ወደ ሰማይ ተኩሷል። አሁን በደረሰኝ መረጃ ለመከላከያ የተተኮሰ ጥይት ህዝብ ወዳለበት ተተኩሶ የተጎዱ ሰዎች እንዳሉ ሰምቻለሁ። እንደዚህ አይነት ሪፖርት ደርሶኛል። ገልብጠው ደግሞ መከላከያ ሰው ገደለ ብለዋል። ይሄ በደንብ በአካል እዛ አካል ተልኮ የሚጠራ ይሆናል። ግን መከላከያ የትም ይሁን አማራ ክልል ይሁን ትግራይ ክልል ይሁን ኦሮሚያ ይሁን የትም ቢሆን ህዝብ ላይ አይተኩስም። አሁን ባለው ሪፎርም ይሄ ግልጽ መመሪያ ነው። ሩል ኦፍ ኢንጌጅመንት ያለው ሰራዊት ነው። ፕሮፌሽናሊ የሚሰራ ነው። መከላከያ ህዝብ ላይ ተኩሶ ህዝብ ገደለ የሚለው ክሴታ እኛ የምንቀበለው አይደለም። የተጎዳ ሰው ካለ ይጠራል። የማን ተኩስ ነው በማን ተኩስ ነው የተጎዳው የሚለው ይጠራል። አሁን ማንም ሰው ድምዳሜ መውሰድ አይችልም። መከላከያ ሰው ገደለ ማለትም አይችልም። መከላከያም ሰው አልገደልኩም ማለት አይችልም። ይሄ ወደ ታች ወርዶ የሚጠራ ነገር ነው የሚሆነው።
ስለዚህ እዛ አካባቢ አሁን የሞተ ሰው ለምሳሌ ነዋሪዎቹ የሚሉት 27 ሰው በአጠቃላይ መቆሰሉን ከዛ ውስጥ 7 ሰዎች መሞታቸውንና ሌሎችም እነዚህ የቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው። የሕክምና ባለሙያዎችንም ለማግኘት ሙከራ አድርገን አግኝተናል። እነሱም የሚሉት በገንደውሃ በኮኬትና ወደ መተማም የቆሰሉ ሰዎች መኖራቸውን ነው ያረጋግጡልንና እነዚህ ሰዎችስ በማን ነው ተተኩሰው የተገደሉት?
ይጠራል እያልኩ እኮ ነው። አሁን ምን መሰለሽ፣ መከላከያ እዛ ያለውን ህዝብ ለመቀበቅ ነው እንጂ እዛ ያለውን ህዝብ ለመግደል አይደለም። ህዝብ እንዲገል ግዳይ የሰጠውም የለም። ህዝብ የመግደል ሱስም የለበትም። እዛ ቦታ ማወቅ ያለብሽ ምንድን ነው መሰለሽ፣ የቆየ የእርስ በርስ ግጭት አለ። የሄደው ይህን የእርስ በርስ ግጭት አቻችሎ እላፊ የሚሄዱትን ተው ብሎ ለመገናኘት ነው እዛ ተመድቦ ሄደውና ግጭቱ ይሄ ቅማንት ፕሮብለም የሚባል የሚታወቅ አለ የቆየ፣ ይሄን ለማስተካከል ለመፍታት ነው እንጂ እዛ ሄደው እዛ ሊዋጋው የሄደ ጠላትም የለም። ሊዋጋው ማን ነው የሚተኩስበትም ህዝብ የለም። ስለዚህ ማን ነው ያቆሰሏቸው የሚለው እዛ እኮ ከፍተኛ የእርስ በርስ ግጭት ነው ያለው እና በእርስ በርስ ግጭት የተፈጠረ ሊሆን ይችላል። መከላከያ አንዳንድ ጊዜ በመሀላቸው የገባ ወደ ሰማይ እየተኮሰ ግጭት እንዲያቆሙ ነው የሚያደርገው። ይሄ ነው ሲሰራ የነበረው ይሄ 3 ወር 4 ወር እና ዛሬ ደርሶ መከላከያ እዛ የተሰበሰበ ህዝብ የሚገልበት ምክንያት ምንም የለም።
ጄኔራል ብርሃኑ ጁላ አያይዘው በነዋሪዎቹ እንዲታገቱና እንዲፈተሹ የተጠየቁት መኪኖች በነዋሪዎቹ ጥያቄ መሰረት እንዲቆሙ መደረጋቸውን ገልጸዋል። ነገር ግን ነዋሪዎቹ እንደዚህ ባለ ሁኔታ መኪኖቹ እንዲቆሙ ማድረጋቸው በራሱ ተገቢ አይደለም ብለዋል። በዚህ ጉዳይ ላይም ማብራሪያ ሰጥተዋል። ሙሉን በዌብሳይታችን ላይ የምታገኙት ይሆናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አብይ ርዕሱን አደመጥን። ጽዮን ግርማን አመሰግናለሁ ለሪፖርቱ። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት ለውጡን የማይደግፉ የዞንና የወረዳ አመራሮች አባሎቹ ላይ ጥቃት እያደረሱ መሆናቸውን መኢአድ ከሷል። መኢአድ ደረሰ ባለው ጥቃት ሰዎች በጥይት መቁሰላቸውንና ለእስር መዳረጋቸውንም አመልክቷል። የአካባቢውን ባለሥልጣኖች ለማነጋገር ያደረግነው ጥረት ለዛሬ አልተሳካም። መለስካቸውማ ዝርዝር አለው።
ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት መኢአድ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግሥት በተለይ በሰገን ሕዝቦች ራሼ ወረዳ ውስጥ በአባሎቹ ላይ የአካባቢው መንግሥት ባለሥልጣናት አሰቃቂ በደል እየፈጸሙባቸው ነው ሲል ይከሳል። ድርጅቱ ይኸው ችግር እንዲፈታ ለአካባቢው መስተዳድር አቤቱታ ሲያቀርብ እንደቆየም፣ ይሁንና መፍትሔ እንዳላገኘ ይናገራል። የድርጅቱ የጽሑፍ መግለጫ እንደሚያስረዳው ከሆነ በቅርቡ ሕዝቡ የመልካም አስተዳደር ችግሮቹ እንዲፈቱለት ላቀረበው ጥያቄ የአካባቢው ባለሥልጣናት አድርሰዋል ያሉትን የመብት ጥሰት በማስረጃነት አሳይቷል። መግለጫውን በንባብ ያሰሙት አቶ ሞገስ አሰፋ የድርጅቱ የፋይናንስ ኃላፊ ነበሩ።
ለውጡን የማይቀበሉ የአካባቢ ባለሥልጣኖች ሕዝቡ በውሃ ወለድ በሽታ አለቅን ብለው ያነሱትን የመብት ጥያቄ በሰላማዊ መንገድ መልስ መስጠት ሲገባው መኢአድ ነው ይህንን የሚሠራው፣ ስለዚህ አባሎቹ ከአካባቢው መጥፋት አለባቸው ብሎ የሚከተሉትን ኢሰብአዊ ድርጊቶች ፈጽሞባቸዋል። በጥይት የተመቱ አባላት ዝርዝር፦ ወጣት ኩሴ ገልጌሎ፣ ወጣት ብርሃኑ በንታ፣ ወጣት ውቼ ገሰሰ ሲሆኑ በከፍተኛ ስቃይ ላይ በሆስፒታል የሚገኙ አባሎቻችን ናቸው።
ከዚህም ባሻገር በአሁኑ ወቅት በእስር ቤት ይገኛሉ ያሏቸውን 22 የድርጅቱን አባላት መግለጫው ዘርዝሯል። በደራሼ ወረዳ የመኢአድ ኃላፊና የመኢአድ ከፍተኛ አመራር አባል የሆኑት አቶ ጌልጌሎ ኩዌታ ስለ እስረኞችና የአካባቢው ሁኔታ ተጨማሪ ማብራሪያ ሰጥተዋል።
የእኛ አባል የነበረው ከበደ ኦርጋይዶን ባለው የመላ ኢትዮጵያ አንድነት ድርጅት የሰገን አካባቢ ዞን የስራ አስፈጻሚ ተይዞ ምንም አይነት ወንጀል ሳይፈጽም ይህ ጥያቄ የመጣው በመላ ኢትዮጵያ አንድነት ድርጅት ምክንያት ነው በሚል በጥርጣሬ ተይዞ እስከ ዛሬ ድረስ ድራሼ ደረቅ ጣባ ላይ ታስሮ ነው የሚገኘው። የእሱን ተከትሎ የወጣቶች ክንፍ ዋና ኃላፊ የመላ ኢትዮጵያ አንድነት ድርጅት በቆላ አካባቢ የሚንቀሳቀሰው ታምሮ ተክቴም ከሱ ቀጥሎ በተመዘገበው ጋር ሆኖ ወደ 30 ሰው ነበረ የታሰሩት። ከነዛ መካከል የተወሰኑ ሲለቀቁ አሁን ወደ 22 ወጣቶች እስር ላይ ናቸው።
አቶ ጌርጌሎ ጨምረው እንደሚያስረዱት ከሆነ አንዳንድ የመያድ አባላት ለህዝብ አገልግሎት እንዳይሰጡ፣ እነሱም ከህዝባዊ ግንኙነትና አገልግሎት ተጠቃሚ እንዳይሆኑ የተገለሉ እንዳሉ የአካባቢውን አስተዳደር ይከሳሉ።
ምግብ ቤቶቻቸው ከዛ ልጆቻቸውን የሚያሳድጉበት እንዲዘጉ፣ በየትኛውም ቦታ የትኛውን ማንበት ስር ብሎ እንዳይገቡ፣ ቢሞቱ እንኳን ህዝቡ ቅብር እንዳይወጣላቸው ተደርጎ በጣም በአደገኛ ሁኔታ ላይ ነው ያለነው። በተለይ በሰከና አካባቢ ህዝቦች ዞን በአብነት አቶ ከበደ ኦርጋይዶ ዛሬ እስር ላይ ያለው ከማህበራዊ ከታገደ 2007 ምርጫ ማግስት ነው። እስከ ዛሬ ድረስ መጠጥ ቤቱም ተዘግቷል፣ ምግብ ቤቱም ተዘግቷል። የእሱ እንስሶች ከሌሎች እንስሶች ጋር አይሄዱም፣ ልጆቹ ከሰው ልጆች ጋር አይሄዱም። ነገር ግን ዛሬ ህዝቡ የጠየቀው ጥያቄ ግን በዋነኛነት የተያዘና ያለ ምንም ወንጀል የታሰረ ከበደ ኦርጋይዶና እነዚህ የእኛ አባላቶች ተሰብስቦ የሚታሰሩ
እነዚህንና የመሳሰሉትን መያድ በአካባቢው የመስተዳደር አመራር ላይ ያቀረባቸውን ክሶች እንዲመልሱልኝ ለክልሉ ፕሬስ ሴክሬተሪ አቶ ፍቅሬ አማን ጥያቄ ላቀርብላቸው ሞክሬ ነበረ። ይሁንና ጉዞ ላይ እንደነበሩና የስልክ መስመሩም እንዳስቸግራቸው ነግረውኝ ስልኩ ተዘጋ። የደራሼ ፖሊስ አዛዥ መቶ አለቃ ፈለቀ ብርሃኑንም በስልክ ለማነጋገር ሞክሬ ስራ ላይ ስለነበሩ ሊያነጋግሩኝ ፈቃደኛ እንዳልሆኑ አስረድተውኛል። የክልሉን ባለሥልጣናት ምላሽ ይዤ ለመቅረብ ሙከራዬ ይቀጥላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በኤርትራ ድንበር አካባቢ የነበረውን የኢትዮጵያ ሰራዊት ወደ ሌላ ቦታ ለማዘዋወር እየተሰራ ያለውን ስራ ለማደናቀፍ ሙከራ እያደረገ ያለ ኃይል መኖሩን ምክትል ጠቅላይ የኤታ ማዦር ሹም ጀነራል ብርሃኑ ጁላ ተናግረዋል። ሁኔታው ተቀባይነት እንደሌለው የገለጹት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ድርጊቱ መከላከያ ሰራዊትን አያስቆምም ብለዋል። እስክንድር ፍሬው ዝርዝር አለው።
የኢትዮጵያ ጦር ኃይል አዛዦች በፓርላማ ቀርበው ማብራሪያ ሲሰጡ ብዙም የተለመደ አይደለም። ሰሞኑን በኢትዮጵያ የሕዝብ ተወካዮች ምክር ቤት የሆነው ግን ይህ ነበር። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በወቅታዊ የጸጥታ ሁኔታዎች ላይ ማብራሪያ ሰጥተዋል። የሰሜን እዝ አካል የሆነን ሰራዊት ከትግራይ ክልል ወደ ሌላ ቦታ ለማዘዋወር እየተሰራ ያለው ስራና የገጠመው እንቅፋት ደግሞ ከነዚህ ወቅታዊ ሁኔታዎች አንዱ ነው። ከባድ የጦር መሳሪያ ጭምር ይዘው ሲጓዙ የነበሩ የመከላከያ ሰራዊት መኪናዎች ሽሬ ከተማ አቅራቢያ መንገድ እንደተዘጋባቸው የተዘገበው ሰሞኑን ነው። ተመሳሳይ ክስተቶች ማጋጠማቸውም እየተነገረ ነው። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ለፓርላማ አባላት ሲናገሩ ድርጊቱን አውግዘዋል። የመከላከያ ሰራዊትን እንቅስቃሴም አያስቆምም ነው ያሉት። መከላከያን ማንም ሊያግተው አይችልም ሲሉም ተናግረዋል። ይህንን የሚያደርገውም ህጋዊው የትግራይ መንግስትና ህዝብ አይደለም በማለት አብራርተዋል።
ክልሉ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አያግትም።
እናም ጀነራሉ ለዚህ እንቅፋት የመፍጠር ተግባር ተጠያቂ ያደረጉት ህጋዊ ከሆነው የትግራይ ክልል መንግስት ውጭ የሆነውን አካል ነው። ስጋት እየፈጠረ መኖር የለመደ አካል አለ ብለዋል። ይህ አካል ህዝብን ሽፋን አድርጎ ትርምስ ለመፍጠር እየሞከረ መሆኑንም አስረድተዋል። ይህ አካል ሲሉ የገለጹት ማንን እንደሆነ ግን በዝርዝር አላብራሩም። ሰራዊቱን ከኤርትራ ድንበር ወደ ሌላ ቦታ ለማዘዋወር ምክንያት የሆነውም እየተፈጠረ ያለው የሰላም ሁኔታ መሆኑን ጀነራል ብርሃኑ ጁላ አብራርተዋል።
የወረራ ስጋት አለ ብለን አንወስድም። ያው ምክር ቤት ፊት ነው እየተናገርኩ ያለሁት። እንደዚህ አይነት ስጋት የለን። እንዳውም ያለው ወደ ትብብር፣ ወደ ሰላም፣ ወደ ልማት፣ አብሮ ወደ ማደግ ያለ ተንደንሲ ነው ያለው። በኤርትራ መከላከያ ሰራዊት ውስጥም ጦርነት አይፈልግም። የኤርትራ አመራርም ከኢትዮጵያ ጋር ጦርነት አይፈልግም።
የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በሌሎች ወቅታዊ የጸጥታ ጉዳዮች ላይም ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣይ ርዕስ እናልፋለን። ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም ብሎ በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ዓለም ፍስሐ ዝርዝሩን ልኳል።
ዛሬ ማክሰኞ ታህሳስ 3/2011 ዓ.ም ከሽረ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖች ለምንና እንዴት እንደተከናወነ ከሽረ ከተማ ነዋሪዎች አንዱ አቶ ስራፊያል ገብረህይወት ጠይቂያቸው ነበር።
ናይ መስለካ ሕዚ ናይ መከላከያ መኻይን ወታደራዊ መኻይን ብምልዕል ዝፀዓንኦ ኣይንፈልጥን ዝፀዓንኦ ስለዘይ ፈለጥካ ብዙሕ ዝበላ መኻይን እየን ነይረን። ገለገለ ኢንፎርሜሽን ነይ ብለይቲ እውነይ መብራህቲ ኣጥፍአን ቀዲመን ብኸዳ ኣለዋ ይበሃል ብዝኾነ እንታይ ኢሉቲ ህዝቢ ዓወት ዘጨበጥና ልምዓት ዘምፃና ሰባት ኢና። ሕዚ ኣበይ በዲኩምና ክኸዶ ኣለኹም?
ምን መሰለህ ናይ መከላከያ ወታደራዊ ማኪኖች ናቸው። ምን እንደጨኑ ኣናውቅም። ብዛት ያላቸው መኪኖች ናቸው የነበሩ። አንዳንድ መረጃዎች እንደሚጠቁሙት በሌሊት መብራት አጥፍተው ይሄዱ እንዳሉም ይወራል። በሽረ አካባቢ አንድ ኮር ነበር። ይህ ኮር ፈርሰዋል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሆመራ፣ በጎንደር፣ በማይጠብረ አድርገው ወደ ኦሮሚያ ነው ወደ ክልል አማራ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላምበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኝም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ? እኛ እስከ ማን ጋር ነው የምንቀረው የሚል ጥያቄ ነው ያለው። በስሑል ስታዲየም የታጉት የመከላከያ መኪኖች ለምንድን ነው? ስጋታቸው ምን እንደሆነ አቶ ስራፍኤል እንዲህ ይላሉ።
ህዝቢ ብጣዕሚ ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ ከይኮነስ መጀመርያ እቲ ገጠር ዘሎ ህዝቢ ካብ ሽረ ወፂኻ ንሱ ምትሓዝ ጀሚርዎን ካብኡ ቀስ ብቀስ እቲ ናይ ከተማ ህዝቢ እንዳሰምዐን ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኪቡ።
መጀመርያ ገጠር አካባቢ የነበሩ ነው መከልከል የጀመሩ። በኋላ የከተማ ህዝብ እየሰማ በመኪና በሞተር እየረጠ በርካታ ህዝብ ነው የተሰበሰበው። በሽረ እንዳስላሴ ህዝብ መኪኖችን ሲታገቱ የመከላከያ አባላት ምን እንዳሉ አቶ ስራፌል ገብረ ህይወት እንዲህ ይገልጻሉ።
እቶም መከላከያ ውነ ምንም የበሉን ዘይናቶም ይንወን ፅቡዕም ገይሮም ተመሊሰን ናብ ሽጋዕት ዚ ስታዲዮም።
መከላከያው በጣም ጥሩ ነው ያደረገው፣ ምንም አላለም። በስነ ስርዓት ወደ ስታዲየም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ? ከሚመለከተው አካል የተሰጣቸው ማብራሪያ ሲኖራል ወይ ብያቸው አቶ ስራፊኤል
ገለገሌም ንአዋሳ ይብሉ ንኦሮሞ ይና ይብሉ።
አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ። የተለያየ መረጃ ነው የሚሰጡት። እስካሁን ግን የተሰጠ ማብራሪያ የለም። ከመከላከያም ከአስተዳደሩም የመጣ የለም። በዚህ የሽረ እንዳስላሴ ውሎ ሴቶችም ነበሩበት። ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች። ወይዘሮ አልጋነሽ የታገቱት መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጣሉ። የተያዙት መኪኖች 18 ናቸው። ሁለት ቦቴ ሲሆኑ 16ቱ ኦራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋነሽ እንዲህ ብለዋል። ወጣቱ መኪኖች መውጣት የለባቸውም። በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችንን አስወጥተን አንሰጥም። የታህታይ አዲያቦ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረጉት ሙከራ አልተሳካም። ዓለም ፍስሐ ከመቀለ።
አድማጮች፣ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በዚህ ጉዳይ ላይ የበኩላቸውን አስተያየት ሰጥተዋል።
ልዕሊ ኩሉ ድማ ምክልኻል ሕገ መንግስትን ፌደራል ስርዓትን ክህሉ እዩ ተሽ ዝትካል እዚ ናትና ድሌት እዚ ሕገ መንግስትን ፌደራል ስርዓትን
መከላከያ ሰራዊትን የመንቀሳቀስ ሂደት ማስተጓጎል ትክክል አይደለም በማለት ድርጊቱን አውግዘዋል። ሂደቱ የትግራይን ህዝብ አንድነት የሚከፋፍል ነው፣ እንዲሁም መከላከያ ሰራዊት ክብር የሚገባው በመሆኑ ይህን መፈጸሙ ስህተት ነው ብለዋል። ህግ ይከበር ብለን ሰልፍ የወጣ ነው በሁሉም የኢትዮጵያ አካባቢ ነው። ይህም ክልላችንን ያጠቃልላል። መከላከያ ሰራዊቱ የህገ መንግስታዊ ፌዴራላዊ ስርዓቱን የሚጠብቅ ኃይል ነው። ወጣቶች ጥያቄያቸው ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ በመግባት አይደለም የሚፈታው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ቅዳሜ ከመምህራን ጋር በተወያዩበት ወቅት የመከላከያ ሰራዊቱን እንቅስቃሴ ስለመግታት ተጠይቀው መልስ መስጠታቸው ይታወሳል። እንዲህ ነበር ያሉት።
የመከላከያን ጉዞ ማደናቀፍ ትክክል አይደለም። መንግስት መጠየቅ ይቻላል። ምን እያደረክ ነው? ስጋት አለን፣ ዜጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል፣ ሰው ሊሞት ይችላል። በራስ ኃይል ጉዳት ከተደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ይዘጉበት፣ የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያም መድገም አንፈልግም እኛ። መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም።
አሁን ደግሞ ወደ ቀጣይ ዘገባ እናልፋለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ መካከል ያለውን ግንኙነት በተመለከተ ውይይት ማካሄዳቸውን ተናገሩ። ውይይቱ የተደረገው የሑመራ ኡም ሐጀር መስመር በተከፈተበት ወቅት መሆኑንም ገልጸዋል። የትግራይና ኤርትራ ግንኙነት መሻሻል በአገር ደረጃ እየተካሄደ ላለው ሁለንተናዊ ግንኙነት መጠናከር የሚረዳ ነው ብለዋል። ሙልጌታ ጽብሃ ዝርዝሩን ልኳል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ አገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪም የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው ከትናንት ወዲያ የሑመራ ኡም ሐጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል። ለብቻችን ተለይተን ብዙን ያወራ ነው። ማለትም ስለ ዝምድናችን፣ ስለ የሑመራ መስመር መከፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል። ያለቀለት ጉዳይ ስለሆነ ስለ እሱ ብዙ ያወራ ነው ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት።
የዛላምበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸውና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተናግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል። ዶክተር ደብረጽዮን ካሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስምረውበታል። በመሪዎች መሃል የነበረው ቅሬታና ቂም እንተው የሚል ሐሳብ ነው ያለን ያሉ ዶክተር ደብረጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል።
ህዝብን ህዝብ ሽግር አይኖርም ቀደሙ ሪኔ ያድም አይና መስተካፍተት አመራርሃ አይኔሩ አመራርሃ ዘሎ ጸገሙን
ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም። መንገዱ ከተከፈተ በኋላም አይተነዋል። የነበረው ችግር በአመራሮች ላይ ነው። በአመራር ውስጥ ያለው ችግርም እኛ እንተወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋህ፣ አንተ ደግሞ ይህንን አጠፋህ መባባሉ በመሀሉም ያለመግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜትህ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለህ ዝምድና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት።
በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል።
በፍላይ ምስ ትግራይ ዘሎ ርክብ ከም መንግስቲ ናብዝሓሸ ምርድዳእ
በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሸጋግረው የሚችል ነው። በሁለታችን መሀል እንደ መንግስት ለመቀራረብ ፍላጎት አለ። ተመልሰን ወደ ጦርነት መግባት የለብንም። ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ተወያይተን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል።
ይህ እንደ ፌዴራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ህዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት። ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስደን ስለቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን። በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሀል የሀሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል።
ዋንግጠን ብምይጥ የትረፍ ምሳና ዘሎ ማለት ኢትዮጵያ ወቀ
በውይይት እንቅጠም እንኳን ከኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ፣ መግባባት ይመጣል ወይስ አይመጣም የሚለው ሌላ አጀንዳ ቢሆንም፣ ሆኖም ግን እነሱም ይናገራሉ፣ እኛም የምንናገረው እንደሚያስቀይማቸው ይገልጹልናል። እናማ በመድረክ እንወያይ ነው መፍትሄው ነው ያሉት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐየንን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን።
ካለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባ ገዳ የተላለፈው የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናግረዋል። የመንግሥት የጸጥታ ኃይሎችና በአካባቢው የሚገኙ የታጠቁ ኃይሎች ጥሪውን እንዲያከብሩ ጠይቀዋል። ገልሞ ዳዊት ዝርዝሩ አለው።
ባለፈው ሰኞ ታህሳስ 29/2011 ዓ.ም ነበር ጅሎ መንደው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት። በጥሪያቸውም አባገዳ ጅሎ በአካባቢው ማንኛውም ተኩስ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጅሎ መንደው ስለ ሰላም ጥሪው አብራርተዋል።
ፓርቲ ከነዩን ፓርቲ ሲያሳ ዱዲኑን ፓርቲ ዱዲኑ አካ ለፈቴነራ
ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ ተኩስ እንዳይከፍት በምድራችን በአካባቢያችን ሰላም እንዲወርድ በመንግሥትም ይሁን በወጣቶች ግጭት እንዳይከሰትና የሰው ሕይወትም እንዳይጠፋ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል።
ጥሪውን ተላልፎ የተገኘ ማንኛውም አካል ሕጋዊ እርምጃ ይወሰድበታል ሲሉም አባገዳ ጅሎ መንደው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳ ጅሎ መንደውን ሐሳብ ወደውታል። አቶ ሶርስ አገጃ በምዕራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው።
የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን።
ሌላ ያናገርኩት በምስራቅ ጉጂ ዞን የጎሮዶላ ወረዳ ነዋሪ ነው።
አቦቴን ጉጂ ኦዶ ኦሶ ይሮ አርገተኒ ትንመረችትኒ ከራከናዮ ደመን
የጉጂ አባቶች ጊዜ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ።
እኚሁ ነዋሪ አክለው በጥሪው መሰረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምስራቅ ጉጂ ዞን አስተዳዳሪ ናቸው። መንግስት የሰላም ጥሪውን በመልካምነት ይመለከታል ይላሉ።
ጠቦቲን ገዳ ጎዲነ ከነ ከስረ ነው ሀጠው ማን ጎዲነ ከነ ከስ ጅሮ ለለቢ ነገያ
የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ህዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግስትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገው ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግሥት ለአባገዳዎች እንዲሁም ለአካባቢው ማኅበረሰብ ሙሉ ድጋፍ እናደርግላቸዋለን።
ከሰላም ሳምንት ጥሪ ጋር ያያይዤ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቄያቸው ነበር። አቶ ሮባ ሲመልሱ የመንግስት የጸጥታ ኃይሎች በዞኑ ለህገ ወጥ ተግባር ይውሉ የነበሩና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ብስክሌቶችን መያዛቸውን ገልጸዋል። በአባገዳ ጅሎ መነው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዝግጅታችን ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሲያካሂዱ የነበረውን የትጥቅ ትግል በመተው በሰላማዊ መንገድ ለመታገል የወሰኑትና ወደ ሀገር የገቡት የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግና የሶማሌ ክልል ዲሞክራሲያዊ ትብብር ሰርዳ መሪዎች ድሬዳዋ ላይ አቀባበል እንደተደረገላቸው ዘግበናል። በከተማይቱ ኮንጎ ሜዳ ላይ የተገኘ በሺዎች የተቆጠረ የድሬዳዋና የአካባቢዋ ሕዝብና የከተማይቱ አስተዳደር ባለሥልጣናት ደማቅ አቀባበል አድርገውላቸዋል። ቀደም ሲልም ፓርቲዎቹ ወደ ሀገር ከመግባታቸው ቀደም ብለው ጥምረት ፈጥረው ነበር። ቪኦኤ ከኦብነግና የሰርዳ ቅንጅት ለነጻነት ሊቀመንበር አድሚራል መሐመድ ዑመር ኡስማን ጋር አጭር ቃለ ምልልስ አድርጓል። የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ዝርዝር አለው።
በመጀመሪያ ጠየቅናቸው በድሬዳዋ ስላዩት አቀባበል የተሰማቸውን ነበር። ራሳቸውም ሲመልሱ እንዲህ ብለዋል።
ቢስሚላህ ራህማን ራሂም ሲዳኑ ተልከ ኡኒቢት በሜል ከስተውኑ ተግኖ ሻዕብ ገየው አዲ አዱ ኖሶ ደዌኒ
ወደ ሀገራችን ከገባን በኋላ በሄድንበት ሁሉ ህዝባችን ደማቅ አቀባበል እያደረገልን ነው። ከገባንበት ጊዜ ጀምሮ በተለያዩ ቦታዎች ጥሩ አቀባበል ነው የተደረገልን። በጣም ደማቅ የሆነ አቀባበል ነው ህዝቡ እያደረገልን ያለው። እንደሚመስለኝ ህዝቡ ላይ ያየናቸው ስሜቶች ህይወታችንን ይቀይሩልናል ብለው ተስፋ ማድረጋቸውን ነው የሚያሳየው። በተለይ በአንድነት፣ በፍትህ፣ በጸጥታ በኩል ህዝቡ እነዚህን ተጠምቷል። ከእኛ ይህንን የሚፈልግብን ይመስለኛል። የእኛ የትጥቅ ትግል ዓላማ ደግሞ የሕዝባችንን የወደፊት ዕጣ ፈንታና ተስፋ ማሻሻል ነበር። ትልቁ ዓላማችንም ይኸው ነው።
ስለ ጠቅላይ ሚኒስትር አብይ እና ስለ ሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ ዑመርም የሚሉት አላቸው።
ሪፎርም ከእየ እስበደለዳ ከሱዑዳ ያኒ ማሙላዳ ከለድወን ሩምቲ ወህወይን ከመቅሜ
በሀገር አቀፍም ሆነ በክልል ደረጃ የተጀመሩ የለውጥ ሥራዎችን አሁን ብዙም መገምገም አልቻልንም። ምክንያቱም ብዙ መረጃ የለኝም። እንደሚታወቀው በቅርብ ጊዜ ነው ወደ ሀገር ቤት የመጣ ነው። የራሳችንን ሥራዎች በመሥራት ተጠምደን ቆይተናል። ከሕዝባችን ጋር እንዴት እንደምንገናኝና ግንኙነቶቻችንን በምናስተካክልበት ሁኔታ ላይ ያለ እረፍት እየሠራን ነው የቆየ ነው። የሕዝባችንን ንቃት ለማሳደግ ነበር ስንሠራ የነበረው። ከሕዝባችን ጋር ስንወያይ ነበር። በአጠቃላይ በድርጅታችን ለውጥ ላይ ስንሠራ ስለነበር ስለ ጠቅላይ ሚኒስትር አብይና የአቶ ሙስጠፋ አስተዳደር ግምገማ ለማድረግ አልቻልንም።
የኦብነግ ሰራዊት ዕጣ ፈንታ ምን ይሆናል ብለንም ጠየቀናቸው ነበር።
አስዑዶ ዒደን ከየው ሁንቲ ውዑሀ ዒደን ልሰን ኦ ቸብሃዴት ኦ ኒዳም ቸብሃዴት
የእኛ ሰራዊት በጣም የተደራጀና በድርጅቱ ፕሮግራም መሠረት የተቋቋመ ነው። የእኛ ሰራዊትና የመንግሥት ሰራዊት ሁለቱም በአንድ ሀገር ሊኖሩ አይችሉም። ስለዚህ በእኛ ሰራዊት ላይ ለውጥ ማድረግ ያስፈልጋል። የእኛን ሰራዊት አሁን ካምፕ አስገብተናል። ካምፕ ካስገባን በኋላ በሰራዊቱ የወደፊት ሁኔታ ላይ የመንግሥት ሰራዊት አካል በሚሆንበት ሁኔታ ላይ ከመንግሥት ጋር እየተወያየን ነው። ከመንግሥት ጋር አቅጣጫ አስቀምጠናል። እስካሁን ግን የመጨረሻ ውሳኔ ላይ አልደረስንም። ነገር ግን የእኛ ዓላማ ሁለቱን ሰራዊት አንድ ማድረግ ነው። ሰራዊታችንን ሰብስበን አንድ ካምፕ ውስጥ እየኖረ ነው። ድሮ በነበረው አካሄድ ላይ ብዙ ለውጦች መኖራቸውን እያሳወቅናቸው ነው። ለቀጣይ ሥርዓት ደግሞ እንዴት ዝግጁ እንደሚሆኑ እናሳውቃለን። ከመንግሥት ጋር የመጨረሻ ውሳኔ ላይ ስንደርስ ነው እነዚህ ሁሉ ተግባራዊ የሚሆኑት። ከመንግሥት ጋር እንደተስማማን ተግባራዊ ማድረግ እንጀምራለን።
የመገንጠል ጥያቄያችሁን ትታችሁታል ወይስ ወደፊትም በሁለተኛ አማራጭነት ይቀጥላል ስንልም ጠይቀናቸው ነበር።
ከመተናሱ ለነ ፍክረ ደየድ ያህዲኑ ሻዕብ ገየው አይህ ሰከተሸዶ ሻዕብ ገየው አይህ ሰኢኑ ከተሸዶ ወመብዳ አሳሲያ ወአነ መብዳ ቹ
የራስን እድል በራስ የመወሰን ሐሳባችንን አንተውም። ህዝባችን የራሱን እድል በራሱ እንዲወስን ማድረግ መሰረታዊ መርህ ነው። ይህ ቋሚ መርህ ነው። ህዝባችን ከኢትዮጵያ የመገንጠል ውሳኔ ካሳለፈ ያንን እናከብራለን። ከኢትዮጵያ ጋር እንቀጥላለን ካለም እሱን እናከብራለን። ይሄ የሚወሰነው የኢትዮጵያ መንግሥት የሶማሌን ህዝብ በሚይዝበት ሁኔታ ነው። በርግጥ የሶማሌን ህዝብ እንደ ድሮው የሚይዝ ከሆነ ህዝቡ የመገንጠል ጥያቄ ማንሳቱ አይቀርም። ነገር ግን ከድሮው በተለየ የኢትዮጵያ መንግሥት የሶማሌን ህዝብ የመብትና የእኩልነት ጥያቄ ካከበረ በአንድነት መቀጠል ይቻላል። የመጨረሻው ውሳኔ የኦጋዴንያ ህዝብ ውሳኔ ነው የሚሆነው። ነገር ግን እኛ መርሃችንን አንተውም።
በመጨረሻም ከሰርዳ ጋር ማለትም የሶማሌ ክልል ዲሞክራሲያዊ ትብብር ጋር ስለፈጠሩት ጥምረት ማለትም ስለ የሶማሌ ጥምረት ለነጻነት ጠይቀናቸዋል።
አይ ሀል ህዝብ ባኑ አሃንዶና ሀል ያኒ ኮሊሽን ባኑ አሃንዶና እንከስቶ ኮሊሽን ኩለበ
አንድ ፓርቲ እንሆናለን፣ አንድ ጥምረት እንሆናለን። ጥምረት ሁለት ፓርቲ ሊይዝ ይችላል። አንድነት ያለው ጥምረት እንሆናለን። ጥምር ፓርቲ የተለያዩ ፓርቲዎችንም ሊያቅፍ ይችላል። ዕጣ ፈንታችን ተመሳሳይ ነው። ተመሳሳይ ውሳኔ ይኖረናል። ዶክተር ዘካሪያ የተናገረውን ባላውቅም አንድነት ያለው ጥምረት እንሆናለን። ለወደፊትም ጥምረቱ የሕዝቡን ጥቅም መሠረት በማድረግ ይወያያል።
ፓርቲያቸው ኦብነግ ኦጋዴን የሚለውን ስም በመያዙ የአንድ ጎሳ ፓርቲ ነው ወይ የሚል ጥያቄ በተደጋጋሚ ይቀርብበታል። አዲሱ የጥምረት ስም በዚህ ረገድ ያለውን ክፍተት የደፈነ ይመስላል። ጥያቄው ድሬዳዋ ላይ አቀባበር ካደረጉ ኢሳዎች የሚበዙበት የትላንትናው መድረክ ተሳታፊዎችም የሚነሳ ነው።
መጀመሪያ በስም ያወጣ በስም ነው እንጂ ሌላው ሶማሌም አለበት እዛ ውስጥ ብቻ ስሙን ነው እንጂ ስሙን ደግሞ እንቀይራለን እያሉ ስለሆነ እንጠብቃለን።
ባለፈው ሳምንት ጅጅጋ ላይ ጋዜጣዊ መግለጫ ሰጥተው የነበሩት የኦብነግ ዋና ጸሐፊ አቶ አብዱራህማን ሼክ ማህዲ ግን ኦጋዴን የጎሳ ስም ብቻ ሳይሆን የቦታ ስምም እንደነበር፣ የእንግሊዝ ቅኝ ገዢዎችም ቦታውን ኦጋዴን ብለው ይጠሩት እንደነበር፣ ፓርቲያቸውም ለኦጋዴን ጎሳ ብቻ ሳይሆን ከሞያሌ እስከ ሜሶ ላሉ ሶማሌዎች ሁሉ መብት መከበር ሲታገል እንደኖረ ገልጸው፣ ሆኖም የህዝቡን ፍላጎት መሰረት በማድረግ ከሰርዳ ጋር የፈጠሩትን ስያሜ የሶማሌ ጥምረት ለነጻነት ወይም ሶማሌ ኮሊሽን ፎር ፍሪደም ብለው እንደሰየሙት ገልጸዋል። በዋና ጸሐፊው መግለጫ መሰረት ልክ ኢህአዴግ በክልሎች ላይ በብሔር ፓርቲ እንደሚወዳደሩ ሁሉ ጥምረቱም ኦጋዴን በሚበዛ ባቸው አካባቢዎች በኦብነግ ስም ለምርጫ ሊወዳደር እንደሚችል ዋና ጸሐፊው ተናግረው ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ድሬዳዋ።
በመጨረሻም ዲሞክራሲ በተግባር በዩናይትድ ስቴትስ ደቡባዊ ድንበር የሰብአዊና የጸጥታ ቀውስ እያደገ መጥቷል ያሉት ፕሬዚደንት ዶናልድ ትራምፕ ችግሩንም ከልብ የሚያስጨንቅ ሲሉ ጠርተውታል። ትላንት ማታ ከዋይት ሀውስ ጽህፈት ቤታቸው ለመጀመሪያ ጊዜ ለአሜሪካ ሕዝብ በቴሌቪዥን ባደረጉት ንግግር በዩናይትድ ስቴትስና ሜክሲኮ ድንበር ላይ ግንብ ለመገንባት ያስፈለገበትን ጉዳይ በዝርዝር አቅርበዋል። ግንቡን ያለ ምክር ቤቱ ፈቃድ መስራት የሚያስችላቸውን ብሔራዊ አስቸኳይ ጊዜ አዋጅ ግን አላወጡም። ፕሬዚደንት ትራምፕ ከቁጥጥር ውጭ ሆኗል ባሉት ህገወጥ ፍልሰት ሳቢያ የተጎዱት ሁሉም አሜሪካውያን ቢሆኑም የስራ እድላቸው በፍልሰተኞች በመወሰዱ ምክንያት ይበልጥ የተጎዱት ግን አፍሪካውያን አሜሪካውያንና የላቲን አሜሪካ ዝርያ ያላቸው ናቸው ብለዋል። ቀጣዩ ዲሞክራሲ በተግባር ፕሮግራም የትናንቱን የፕሬዚደንት ትራምፕ ንግግር፣ የዲሞክራቲክ ፓርቲ የሰጠውን ምላሽና የፍልሰተኞችን አስተያየት ጨምሮ ያቀርባል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
በተበላሸው አሰራር ዋነኞቹ ሰለባዎች ሴቶችና ሕፃናት ናቸው ሲሉም ተናግረዋል ፕሬዚደንት ዶናልድ ትራምፕ። የድንበር ጠባቂዎች ብዛት ያላቸውን ፍልሰተኞች ማስተናገድ የሚያስችሉ ቦታዎች በመጥበባቸው ምክንያት መቸገራቸውን፣ የሁሉንም የጥገኝነት መጠየቂያ ማመልከቻ መርምሮ ውሳኔ ለመስጠት ጊዜ እንዳጡም አስረድተዋል። ዲሞክራቶችንም ድንበሩ ላይ ቀውስ መኖሩን ለማረጋገጥ አይፈልጉም። የመንግሥት መሥሪያ ቤቶች የተዘጉትም ድንበሩ ላይ ለሚሠራው ግንብ የሚያስፈልገውን ወጪ ባለመፍቀዳቸው ነው ሲሉ ወንጅለዋል። ምክር ቤቱ የተጠየቀውን 5.7 ቢሊዮን ዶላር እንዲያጸድቅም ዳግመኛ ተማጽነዋል።
ዴሞክራትስ ኢን ኮንግረስ ሃቭ ሪፊውዝድ ቱ አክኖሌጅ the crisis. And they have refused to provide our brave border agents.
ምክር ቤቱ ያሉ ዲሞክራቶች ቀውስ ስለመኖሩ አናረጋግጥም ብለዋል። የቤተሰቦቻችንና የሀገራችን ደህንነት ለሚጠብቁ ደፋር ወገኖቻችን ባስቸኳይ የሚያስፈልጋቸውን መሳሪያ አናቀርብም ሲሉም እንቢተኝነታቸውን ገልጠዋል። የፌደራል መንግስቱ መስሪያ ቤቶች ተዘግተው የሚቆዩት ባንድና ባንድ ምክንያት ብቻ ይሆናል። ያም ዲሞክራቶች ለድንበር ጥበቃው አስፈላጊውን ወጪ አንመድብም ማለታቸው።
ፕሬዚደንት ትራምፕ ከድንበር ይልቅ በብረት ይሰራል ላሉት የግንባታ ኮንግረሱ 5.7 ቢሊዮን ዶላር እንዲመድብም ተማጽነዋል። ዲሞክራቶች የተስማሙት ግን 1 ቢሊዮን ዶላር ብቻ ለማድረግ ነው። የዲሞክራቲክ ፓርቲው መሪዎች ለፕሬዝደንቱ የቴሌቪዥን ንግግር መልስ ሲሰጡ ለድንበር ግንቡ ውዝግብ የሁለቱንም ፓርቲዎች ጋራ መፍትሄ ከመፈለግ ይልቅ የመረጡት ፍራቻ መንዛቱን ነው ሲሉ ሚስተር ትራምፕን ከሰዋል። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ
The fact is on the very first day of this Congress House Democrats passed Senate Republican legislation to reopen government
ሀቁ ምክር ቤቱ እንደገና ስራ በመጀመር የመጀመሪያውን ቀን የተወካዮቹ ምክር ቤት ዲሞክራቶቹና ሪፐብሊካን የተዘጉ የፌደራል መንግስት መስሪያ ቤቶች እንዲከፈቱ የሚጠይቅ ረቂቅ ህግ አቀረቡ። ህጉ ውጤታማ የድንበር ጥበቃ መፍትሄዎችንም ያጠቃለለ ነው። ፕሬዝዳንቱ ግን በጋራ የቀረበላቸውን ጥሪ ውድቅ አደረጉ። ያን ያደረጉት እጅግ ውድና ጠቀሜታ የሌለው ግንብ ከአሜሪካውያን ግብር ከፋዮች አፍቀምቶ ብዙ ሚሊዮን ዶላር ለማጥፋት ካላቸው ፍላጎት የተነሳ ነው። የግንቡን ማሰሪያ ወጪ የምትሸፍነው ሜክሲኮ ናት ሲሉ ደጋግመው ቃል መግባታቸው ደግሞ ይታወሳል።
በዩናይትድ ስቴትስ የህግ መወሰኛው ምክር ቤት የዲሞክራቶቹ መሪ ቻክ ሹመር በበኩላቸው ሲመልሱ ግንቡ አስፈላጊ ላይሆን ይችላል ካሉ በኋላ ይልቅስ ፕሬዝደንቱ አሁን የተፈጠረውን ችግር ለማስወገድ ፍላጎት አላቸው ወይ ሲሉ ጠይቀዋል። ቻክ ሹመር
Make no mistake. Democrats and the president both want stronger border security. However,
አትሳሳቱ ጠንካራ የድንበር ጥበቃ እንዲኖር የሚፈልጉት ሁለቱም ማለትም ዲሞክራቶችና ፕሬዝዳንቱ ናቸው። ሆኖም ከፕሬዝዳንቱ ጋር በግልጽ የምንጋጨው እንዴት በተሻለ መንገድ እናስፈጽመው በሚለው ላይ ነው። እናም ይህን የተወሳሰበ ችግር እንዴት እንፍታው? አንድ ግልጽ መፍትሄ አለ። ይህም የመንግስት መስሪያ ቤቶችን መዝጋትና የድንበር ጥበቃውን ክርክር መለየት። የፌደራሉን መንግስት መስሪያ ቤቶች ለመክፈት የሁለቱም ፓርቲዎች በጋራ የተስማሙበት ሁኔታ አለ። በተናጥል ደግሞ የድንበር ጥበቃውን ክርክር መቀጠል ይቻላል።
ቻክ ሹመር በዚሁ ንግግራቸው ትራምፕን ክፉኛ መውቀስ ብቻ ሳይሆን በአስተዳደራቸው ውስጥ የተፈጠረውን ቀውስ በመሸፋፈን ትኩረትን ወደ ሌላ አቅጣጫ ለማዞር ነው ሲሉ ከሰዋል። ሩሲያ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጇን አስገብታለች ተብሎ የቀረበውን ክስ ከሚመረምረው ከሙለር ህጋዊ ሂደት ጋርም በማያያዝ ነው ሹመር ይህን ያሉት። ፕሬዝደንት ትራምፕ በበኩላቸው የተዘጉ የመንግስት መስሪያ ቤቶች ጉዳይ በ45 ደቂቃ ውይይት መፍታት ይቻላል ካሉ በኋላ ዛሬ ከምክር ቤቱ መሪዎች ጋር በዋይት ሃውስ ተገናኝተው ለመነጋገር ግብዣ አቅርበዋል። ሚስተር ትራምፕ በነገው ዕለትም የዩናይትድ ስቴትስን ደቡባዊ ድንበር ለመጎብኘት እቅድ አላቸው። በቲዋና መጠለያዎች ያሉ የማዕከላዊ አሜሪካ ስደተኞችስ ለፕሬዝደንት ትራምፕ የትናንቱ ንግግር ምን አስተያየት አላቸው? ፕሬዝደንቱ በአጠቃላይ በስደተኞች ላይ የሰጡት አሉታዊ አስተያየት እንዳሳዘናቸው ነው የሚናገሩት። ሜክሲኮ ውስጥ የፕሬዝደንቱን ንግግር የተከታተሉ ግንብ እንስራ የሚለውን ጥያቄያቸውን ውድቅ አድርገዋል። ወንዲ ሙንጓ በስፓኝ ቋንቋ እንዲህ ነበር ያሉት። ፕሬዝደንቱ ፍልሰተኞች ለሀገራችን አደገኞች ናቸው ሲሉ ምን ለማለት ፈልገው እንደው አልገባኝም። አሜሪካ ያሉ ስደተኞች ከሀገሬው ህዝብ ይበልጥ ሰራተኛ ነው። ሁላችንም አንድ በመሆናችን ደግሞ የሚመስለኝ ይሄኛው ዘረኝነት ነው። ሚስተር ትራምፕ በእግዚአብሔር አያምኑ እንደው እንጃ፣ እኔ ግን አምናለሁ። የሚፈርደውም እሱ እግዚአብሔር ነው። በሚወስዱት እርምጃ የተሳሳቱ ናቸው። ምክር ቤቱ ለዚህ ላቀዱት የድንበር ግንብ መስሪያ ገንዘብ አይሰጣቸውም ብዬ ተስፋ አደርጋለሁ ነው ያሉት ወንዲ ሙጓ። የጓቴማላው ፍልሰተኛ ሶሎሞን ሎፔዝ በበኩሉ
que se le ablandara el corazón, que el de quebrada, pues, para ver si...
ልባቸው ራርቶ ሌላ እድል ይሰጡናል ብዬ ተስፋ አደርጋለሁ። ምክንያቱም እኛ ሄደን ከርሳቸው የምንሰርቅ ሌቦች አይደለንም። የምንፈልገው ሰርተን መኖር ነው። የምንሻው ደግሞ በጥረታችን ሰርተን ያችን አገር መገንባት ነው። አገሪቱ እንድትሻሻል ረተናል። አላበላሽናትም አሻሻልናት እንጂ ብሏል ሶሎሞን ሎፔዝ በቋንቋው። የድንበር ላይ ግንብ በማቆሙ ጉዳይ ፕሬዝዳንት ትራምፕ በአቋማቸው እንደጸኑ ነው። በዚህ ሳቢያ የፌዴራሉ መንግሥት መስሪያ ቤቶችን በመዝጋታቸው ያለ ክፍያ በየመስሪያ ቤቱ የቀሩ ብዙ ሺህ ሰራተኞች ጉዳይም እንደተንጠለጠለ ነው።
አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አብቅቷል። አሁን ትግርኛ ይቀጥላል። ¶¶